ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ቋንቋጮቻችን። ዛሬ ረቡዕ ጥር 1 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የሽግግርን ሂደት በሚመለከት ከዝግጅት ክፍላችን የቀረበውን ሰፋ ያለ ጽሑፍ እናሰማለን። ከዚያም
ሌላው ያ ተውልድ በተለይም ደግሞ ኢሃፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በሥራ በመንፈስ ሳይሆን በመሆን በማስመሰል ሳይሆን በተግባር በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው።
ወያኔ የቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀት ይጠይቃል በሚል ርዕስ የቀረበ ነው። በመጨረሻም ኢሃፓ በ90ዎቹ መጀመሪያ ላይ አስተላልፎት የነበረውን መልእክት አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
ማክሰኞ በምዕራብ ጎንደር ዞን ገንዳ ውሃና ሸዲ ከተሞች የመከላከያ ሰራዊት አባላት መንገዶችን በዘጉ ወጣቶች ላይ በከፈቱት ተኩስ 9 ሰዎች ገለው 15 ክፉኛ ተጎድተው ወደ ሆስፒታል መወሰዳቸውን የአይን እማኞች ገልጸዋል። ከማቾቹ መካከል የአምስት አመት ህፃን እንደሚገኝበት ከቦታው የመጣው ዜና ይገልጻል። የግድያው እርምጃ የተወሰደው የሱር ኮንስትራክሽን ድርጅት መሳሪያዎችን በማጀብ ሲንቀሳቀሱ በነበሩ ወታደሮች ሲሆን የተዘጋውን መንገድ ለማስከፈት በወሰዱት እርምጃ እንደነበር ለማወቅ ተችሏል። ከዚህ በተጨማሪ በመተማ ወረዳ ኮኪት የተባለ ቦታ የሱር ኮንስትራክሽን አጃቢዎችና በአካባቢው አርሶ አደሮች መካከል በተደረገው የተኩስ ልውውጥ አንድ የሱር ኮንስትራክሽን ድርጅት ሾፌር ህይወት ያለፈ መሆኑ ተነግሯል። የመከላከያ ሰራዊት አባላት የፈጸሙትን ግድያ በመቃወም ረቡዕ በባህር ዳር በመተማና በገንዳ ውሃ ከተሞች ከፍተኛ የተቃውሞ ሰልፎች ተካሂደዋል። በተለይ በገንዳ ውሃ በተደረገው ሰልፍ ላይ ከተያዙት መፈክሮች መካከል የወያኔ መከላከያ እኛን አይወክልምና በፍጥነት ይውጣልን፣ በአማራነት ላይ ያነጣጠረ ጥቃት ይቁም የሚሉ እንደሚገኙበት ከአካባቢው የመጣ ዜና ይገልጻል። በተቃውሞ ምክንያት ከአዘዞ እስከ መተማ የሚዘልቀው መንገድ ዝግ ሆኖ የዋለ መሆኑም ታውቋል። በተያዘ ዜና ከቤኒሻንጉል ጉምዝና ከኦሮሚያ አካባቢዎች ተፈናቅለው በባህር ዳር ከተማ በመጠለያ የሚገኙ ዜጎች አገዛዙ እንዲረዳቸው ለመጠየቅ ሰልፍ መውጣታቸው ታውቋል። በቤኒሻንጉል ጉምዝና በኦሮሚያ አዋሳኝ አካባቢ ላይ ከተከሰቱ ግጭቶች ጋር ግንኙነት ላላቸው የተባሉ 171 ሰዎች በቁጥጥር ስር መዋላቸውን በአካባቢው የተቋቋመ የኮማንድ ፖስት ቃል አቀባይ ገለጸ። ኮማንድ ፖስቱ እስካሁን ድረስ ባደረገው ፍተሻም 49 ክላሽንኮቭ፣ 1031 ጥይቶች፣ 7 ቦምቦችና 12000 የአሜሪካን ዶላር የተገኘ መሆኑን ከመግለጹም በላይ 9 አምቡላንሶች፣ 4 አይሱዙ እና 3 ቶዮታ ፒካፕ መኪኖች መያዛቸውም ተነግሯል። ከተያዙት መካከል ጫልቱ ታከለ የተባለችው በኦኖጋ ባልነት ተጠርጥራ ከዚህ ቀደም ለ8 ዓመት ታስራ የተፈታችው ዜጋ ከሻምቡ ከተማ ተይዛ የተወሰደች መሆኑ ታውቋል። ታህሳስ 18 ቀን 2011 ከኦሮሚያ የህብረት ባንክ ቅርንጫፎች የተሰበሰበ 80 ሚሊዮን ብር ጭኖ ሲንቀሳቀስ የነበረ ተሽከርካሪ ባልታወቁ ሰዎች ተጠልፎ የተወሰደ መሆኑ ታውቋል። መኪናው በጭሮ ከተማ ፖሊሶች ወደ አዲስ አበባ ሲንቀሳቀስ የተጠለፈ ሲሆን ገንዘቡ ከአራት ቅርንጫፎች የተሰበሰበ ነው ተብሏል። ይህ ዘርፊያ ፈጽመዋል የተባሉ 100 የሚሆኑ ሰዎች በቁጥጥር ስር መዋላቸውን ፖሊስ ገልጿል። ባለፉት ዓመት ነሐሴ ወር ውስጥ ጅጅጋ ከተማ ውስጥ ተመሳሳይ የሆነ ዘርፊያ መፈጸሙ ይታወሳል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው።
የአባይ ግድብን አስመልክቶ ውሃ ይታይበታል ተብሎ በታቀደው ቦታ ላይ ያለው ደን የመመንጠር ስራ ከሜቴክ ተነጥቆ ለአማራና ቤንሻንጉል ወጣቶች የሚሰጥ መሆኑን የዜና ተቋሞች ዘግበዋል። የአባይ ግድብ ውሃ የሚተኛበት ቦታ 180 ሺህ ሄክታር ስኩዌር መሬት ላይ ሲሆን በመሬቱ የተሸፈነውን ደን ለመመንጠር ከዚህ በፊት ሜቴክ 2.7 ቢሊዮን ብር ከኢትዮጵያ ኤሌክትሪክ ኃይል ተቀብሎ ስራውን ለተደራጁ ወጣቶች የሰጠ ቢሆንም ከተባለው ገንዘብ 700 ሚሊዮን ብር ብቻ በመስጠት 56 ሺህ ሄክታር መሬት ማስመንጠሩ ይታወሳል። ከወጣቶቹ ማህበራት ጋር በነበረ የክፍያ አለመግባባት ስራው ቢቋረጥም ሜቴክ ለስራው የተቀበለው ከ2 ቢሊዮን ብር በላይ ቀሪ ገንዘብ የደረሰበት ባለመታወቁ በእስር ላይ ያሉ የሜቴክ አመራር አባላት እየተመረመሩ ካሉበት ጉዳዮች መካከል አንዱ እንደሆነ ይታወቃል። አሁን ወጥ የኢትዮጵያ ኤሌክትሪክ ኃይል የደኑን ምንጣሮ ስራ ሙሉ በሙሉ ከሜቴክ በመንጠቅ ለወጣቶች ለመስጠት እየተሰናዳ ነው ተብሏል። የሱዳኑ ፕሬዝዳንት አልበሽር ረቡዕ ጥር 1 ቀን በሺህ ለሚቆጠሩ ደጋፊዎቻቸው ባደረጉት ንግግር ከስልጣን ሊወርዱ የሚችሉት በምርጫ ብቻ መሆኑን ገልጸዋል። በቴሌቪዥን አማካኝነት ለመላው የሱዳን በተላለፈው ንግግራቸው ፕሬዝዳንቱ ሱዳን ላይ ሴራ በመጠንሰስ ላይ ያሉ በርካታ ኃይሎች መኖራቸውን ገልጸው በአሁኑ ወቅት ያለው አማራጭ ብሔራዊ ውይይትና ምርጫ ብቻ ነው ብለዋል። ፕሬዝዳንቱ ይህንን ሲናገሩ በመቶ የሚቆጠሩ የካርቱምና የኡምዳሩማን ነዋሪዎች ፕሬዝዳንቱ ከስልጣን እንዲነሱ የሚጠይቅ ደብዳቤ ለምክር ቤት ለማቅረብ እየተንቀሳቀሱ ባሉበት ወቅት የጸጥታ ኃይሎች ጥይትና አስለቃሽ ጭስ በመተኮስ የበተኗቸው መሆኑ ተነግሯል። ለዕለቱ ያናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ሽግግር ሲሉ ሽግግር ስንል በዚህ ርዕስ ላይ ስንጽፍ ብዙ ጊዜ ሆኗል። በደርግ ጊዜያዊ ህዝባዊ መንግስት ብለን ያቀረብነው ጀምሮ ከስርዓት ወደ መሰረታዊ ለውጥ ለመሻገር ምን ማድረግ ያስፈልጋል በሚል ይህን ጉዳይ ሁሌም ሁኔታውን ባጤነ ይዘት ስንዘረዝር ቆይተናል። ደርግ ስልጣን ለራሱ ሊጨብጥ ሲነሳ ደርግንም ጨምሮ ከነጨቁር ወታደሮች ከሁሉ የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ስንል ደርግ ያው ሞግዚት ነኝ ብሎ ስልጣኑን ሊቀጥል ሲወስን ዛሬ እንደምናየው ማለት ነው። አጫፋሪው መኢሶን ደግሞ ደርግን በመደገፍ ቅጣምባሩ የጠፋ መፈክር በማቅረብ ደርጉን ለማስቀጠል ደፋ ቀና ብሎና ሐቀኛ ሽግግርን ተቃውሞ ያስከተለብንን መከራ ያየነው ነው። የህዝብ ትግል ድል ይረጋገጥ ዘንድ የሥርዓት ለውጥ በሽግግር ሂደት በኩል መሆኑ ዋስትና ያለው ለውጥን እውን ለማድረግ ይጠቅማል። በተጨባጭ ምን ይታያል? ቀደም ምን ብለን ነበር? ስለ ጉዳዩ በጥር ወር 1994 ዓ.ም ባወጣነው ጽሑፍ የሚከተለውን አስፍረን ነበር። ካለፉት 100 ዓመታት የኢትዮጵያ ህዝብ ፖለቲካዊ ተመክሮ የሚከተሉትን አበይት ትምህርቶች መቅሰም ይቻላል። ሀ ያለፉት መሪዎች ንጉሳዊውም ሆነ ወታደራዊው ደርግና አሁን ያለው ዘረኛ ስርዓት የኢትዮጵያን የፖለቲካ የኢኮኖሚና ማህበራዊ ችግሮችና ኋላቀርነት ረሃብንም ጭምር ሊፈቱ ሊያስወግዱ አልቻሉም። ላለፉት 100 ዓመታት የተፈራረቁት ማናቸውም መንግስታት ብሔር ብሔረሰቦች ተከባብረው ተፈቃቅደውና ተቻችለው አብረው የሚኖሩበትን የፖለቲካዊ ኢኮኖሚያዊና ማህበረሰባዊ ስርዓት ሊፈጥሩላቸው አልቻሉም። ሀ ማንኛቸውም መንግስት በተግባር የሚገለጽ አሳታፊ ዴሞክራሲን በመመስረት መሰረታዊ የሆኑ የሰው ልጅ መብቶችን ማለትም የንግግር፣ የሃይማኖትና የመሰብሰብ ነጻነቶችን ወዘተ ልምድና ባህሉን ሊገነቡ ሊያዳብሩ አልቻሉም። መ ማንኛቸውም መንግስት ግጭቶችን፣ ክርክሮችን ህግና ደንብን በመጠቀም በሰላም በድርድርና በውይይት የሚፈታበትን ሁኔታና ባህል ሊፈጥሩ አልተቻላቸውም። ሰ ማንኛቸውም መንግስታት በትረ መንግስትን ሰላማዊ በሆነ መንገድና የምርጫና ህግና ሂደትን ተከትለው ሊይዙ አልቻሉም። ይልቁንም በኃይል እየመጡ በኃይል የሚወርዱ ሆነዋል። ከዚህ በላይ የተጠቆሙት ተመክሮዎች ሊያስገነዝቡን የሚችሉት የኢትዮጵያ ህዝብ ምንጊዜም ቢሆን የራሱን መንግስት በመምረጥና የሚመረጠው መንግስት ኃላፊነቱና ተጠያቂነቱ ለእርሱ መሆኑ የሚያረጋግጥበት ስርዓት ለማግኘት አለመቻሉን ነው። ለኚህ በዘመናት የተፈራረቁት ስርዓቶች የኢኮኖሚና የማህበራዊ ኑሮ እድገት ማስገኘት ይቅርና ድህነት፣ በሽታ፣ ረሃብ፣ ድንቁርና፣ ጦርነት እንዲንሰራፋ አበይት ምክንያቶች ሆነው ተገኝተዋል። ሁሉም መንግስታት በተለያየ መንገድ ለሀገሪቱ ኋላ ቀርነትና ድህነት ተጠያቂ ናቸው። ይህን በእይታችንና ግንዛቤ አስገብተን ለለውጡ አምጪ ሹሙ ሳይሆን ህዝብ ነውና ወያኔን ወደ ቀውስ የከተተው ሙሉ ተሳትፎ ለማረጋገጥ የሽግግር ሂደት መኖሩን አስፈላጊ ነው ስንል ቆይተናል። ህዝብ የጠላውን የተዋጋውን ሊያስወግደው የቆረጠውን ኢህአዴግ አድሼ አስቀጥላለሁ ማለት ፋይዳ ቢስ ከመሆኑ ባሻገር ህዝብን መጻረርና ጭቆናን ማስቀጠል ነው። ከሹሙ አበይት ስህተቶች አንዱ ግዙፉ የነው ህዝብ ወያኔ ኢህአዴግ ይወገድ እንጂ ተጠግኖ ይቀጥልብን አላለም። የወያኔ ህጎችና አዋጆች ይሻሩ ይሰረዙ እንጂ ይታደሱ ይቀጥሉ አላለም። የሹሙ አያያዝና አካሄድ ግን ከህዝብ ፍላጎት የተጻረረ በመሆኑ ከወዲሁ መክሸፉን ወዳጆቹ የሆኑት እንኳን ማመን የተገደዱበት ጊዜ ላይ ነን። ወያኔ ተወገደ አለቀለት ወይም አለፍ ብለውም የድሮ ስርዓት ሊሉ የሚቃጡ ተላሎች አስመሳይ ታጋዮችና ወያኔዎች መሆናቸውን ማወቅ የሚያቅተንም አይደለም። ወያኔ ቢዳከምም አሁንም አለ። የገደላቸውን ማሰብ ይበቃል። ስርዓቱ እስካልፈራረሰ የሚያንሰራራበት ሁኔታ እውን ይሆናል። ይህን ሁሉ በግንዛቤ በማስገባትና ወያኔ በ1983 ዓ.ም የሞከረው የይስሙላና የቁጥጥር ሽግግር ውድቅነትን በማጤን ነው ሁሉን ኃይሎችና ህዝብን ያቀፈ የሽግግር ሂደት ብቻ ነው መፍትሄው ስንል የቆየ ነው። የሽግግር መንግስት ሂደትን የሚቃወሙ ክፍሎች ራዕያቸው ህዝባዊ ስላልሆነ ብቻ ነው። ህዝባዊ መንግስትን ሳይሆን የግላቸው ወይም የቡድናቸውን አምባገነንነት የሚፈልጉ በመሆናቸው ነው። ራዕያቸው ዴሞክራሲ፣ የኢትዮጵያ አንድነትና ህዝባዊ መንግስት ከሆነ ግን አማራጩ የሽግግር መንግስት መሆኑን የሚስቱት አይሆንም። ማለትም ሁሉን ኃይሎች ድርጅቶች ታዋቂ ግለሰቦችና የህብረተሰብ መሪዎች የማህበራት ተጣሪዎች ወዘተ ያሳተፈ የሽግግር ስብሰባ ማድረግና በዲሞክራሲና በብዙሃን ድምጽ አማካኝነት የሽግግር መንግስት ለተወሰኑ አመታት መመስረት ማለት ነው። የሽግግር ሂደት የሚያሻው በህብረተሰቡ ውስጥ ችግሮች አሁንም ሳይቀረፉ ስላሉ ነው። ይህን ተመልክቶ ልዩ ልዩ የተሳሳቱ ሐሳቦች ሲሰነዘሩም እያዳመጥን ነው። አንደኛ ሹሙ ተወዳጅ ስለሆነ ራሱ ያሻግረን የሚለው ነው። ይህ አልሸሹም ዞራሉ አምባገነንነትን ደግፎ አቋም መሰረተ ለውጥ ሐሳብን ዴሞክራሲና የህዝብ ተሳትፎን የሚጻረር ነው። ህገ መንግስት የተባለውን መሻር የሆነ ያልሆነ ሰው መሾም አሸጋጋሪ መሆን ለአንድ ግለሰብ የሚሰጥ አይደለም። ሹሙ የአንድ ብሔረሰብ ድርጅት ተወካይ ነው። የኢትዮጵያ ድርጅት መሪ አይደለም። ኢህአዴግን ጠግኖ መሪ ሊሆንብን አይችልም። ህዝብ ያልመረጠው መሪ የህዝብ መሪ ነው ሊባልም አይችልም። አንዳንድ ራሳቸውን ልሂቅና ምሁር ያሉ አድርባይ እንደቀድሞው ሹሙን አሞካሽተው ልክ እንደተመረጠ መሪ አድርገው ሊያቀርቡብንም የሚያደርጉት ሙከራ በነቃው ህዝብ ይከሽፋል። የምንፈልገው ስርዓት ህዝብ ወሳኝ የሚሆንበት ዴሞክራሲያዊ ስርዓት እንጂ አጼ ወይም ሊቀመንበር ሹም ባፈተተው እንዲፈነጭብን የሚፈቅድ ስርዓት አይደለም። ስለዚህም በሁሉን አቀፍ ጉባኤ ሽግግሩ እውን ይሆናል እንጂ ደማችንን፣ ትግላችንን፣ የሀገራችንን እጣ ለአንድ ግለሰብ ያውም 28 ዓመታት ወያኔ ለነበረና አሁንም ለባዕድ ላጎበደደ አሳልፈን መቼም አንሰጥም። ትግላችን ተፋፍሞ ይቀጥላል የምንለውም ለዚህ ነው። ሁለተኛ የሽግግር ሳይሆን የአንድነት ህብረት መንግስት እናቋቁም የሚለው ነው። ይህም ውሉን የሳተ አቋም ነው። ይህን አቀንቃኞች የአንድነት መንግስት ሲሉ ለመላ ኢትዮጵያ ይሁን ለውሱን ብሔረሰብ ግልጽ ባያደርጉትም ለመላ ኢትዮጵያ ይሁን ብለን ብንወስደው እንኳ ከተጨባጭ ሁኔታ ጋር የተዛመደ አይደለም። አንድነት ባለመኖሩና ልዩነት በመኖሩ ነው ሁሉን አሳታፊ ጉባኤ ተካሂዶ መፍትሄ በጋራ ይፈለግ የሚባለው። የኦሮሞ ድርጅቶች እንኳ በርካታና እርስ በርስ የተቃረኑ ናቸው። ሌሎችም እንዲሁ። በቅርቡ ተዋሃድ፣ ተጣመርን፣ ጠቅላይ ሚኒስቴርን ልደግፍ ነው ያሉ ቡድኖች ተዳምረው ተዋህደው እንኳ ሚዛን ሊደፉ ቀርቶ ከገለባነት ያልወጡ ናቸው። መሰረትና ሚዛን ያላቸው ድርጅቶች ተለጣፊ ማህበራት ሳይሆኑ ሀቀኞቹ የፖለቲካ ግለሰቦች ስንል ዘረኞችና ሌሎች ወንጀለኞችን ማለታችን ያልሆነ መደዴ ፖለቲከኞችን ያላቀፈ ሽብርተኞችን ያላስተናገደ ስብሰባ መሆን አለበት። ሁሉ የፖለቲካ እስረኞች አስቀድመው ይፈቱ ደግሞ አሁንም ወቅታዊ መፈክር ሆኖ መቀጠል ያለበት ነው። ጥቂቶችን ለይስሙላ ከለቀቀ በኋላ ስለ ብዙሃኑ እስረኞች ጸጥታን ያሰፈነው ሹም በዚህም ግዙፍ ግድፈቱ ሊወገዝ የሚገባው ነው። ጣዖት ጠራቢዎቹ በርካሹም በሌላውም መንገድ ተክለሰብ ሊያላብሱት ሲነሱም በጣዖት ሳይሆን አመኔታችን በሰፊው ህዝብ ሊቅ ተብዮቹ በናቁት ላይ መሆኑ ከጠዋቱም ነግረናቸዋል። ደርግ ከመውደቁ በፊትና ከወደቀም በኋላ ሊኖር ስለሚገባው የዴሞክራሲ አማራጭና ሂደት ሰፋፊ ጽሑፎችን አቅርበንም ነበር። ያኔ በዚያን ጊዜ ስንቶቹ ለወያኔ ሲያረጠርጡ ኢህአዴግ ሆነናል ሲሉን የሽግግር አማራጭ አቅርበን ወያኔ ለስልጣን ከበቃ የኢትዮጵያ መከራና ጥፋት እውን ይሆናልም ብለን ነበር። የሆነውም ያው ነው። የአንድነት መንግስት ይመስረት ብሎ መነሳት ያለውን ተጨባጭ ሁኔታ መረዳት ያቃተው መሆን ነው። የአንድነትና የህብረት ትብብር መንግስት ምናልባት ወደፊት ቅራኔዎች ረግበው መቀራረብና መስማማት ተችሎ በዴሞክራሲያዊ ምርጫ ኃይሎች አብረው በአንድነት ሲሰለፉ ሊሆን የሚችል ይሆናል። አሁን ግን በተጨባጭ ምኞት ከመሆን አያልፍም። የሽግግርን ሂደት ዋናነት በጃዙርም መካድ ከመሆን አያልፍም። በነሐሴ ወር 1993 ዓመተ ምህረት በወጣው የኢሃፓ የፖለቲካ ፕሮግራም በአንቀጽ 111 የሚከተለው ሰፍሮ ነበር። የሽግግር ወቅት አንደኛ በሽግግሩ መንግስት ለመሳተፍ ፈቃደኛ ከሆኑ የፖለቲካ ኃይሎች ከህብረተሰቡ ወኪሎች ከሙያ ማህበራት ተጠሪዎች ከሀገር አዛውንት ከታዋቂ ግለሰቦች ወዘተ የተውጣጣ የሽግግር መንግስት አቋቁሞ በሀገር አቀፍ ምርጫ ለሚቋቋመው መንግስት ጥግያ ማዘጋጀት። ሁለተኛ ሀ በሽግግሩ ወቅት የሁሉም የፖለቲካ ኃይሎችና የህብረተሰቡ ወኪሎች መንግስታዊ ተሳትፎ በስምምነት በመመካከር ባቻነት መንፈስና በዲሞክራሲያዊ ግንኙነት ላይ የተመሰረተ ይሆናል። ለ በሽግግሩ ወቅት ሁሉም የፖለቲካ ኃይሎች በሰላማዊ መንገድ ፕሮግራማቸውን ለህዝቡ ለማስተዋወቅ እድሉ ይኖራቸዋል። ሀ የሽግግሩ መንግስት እድሜ ከሶስት ዓመት የበለጠ አይሆንም። ሶስተኛ የሽግግሩ መንግስት ማህበራዊ ኢኮኖሚያዊ ወዘተ ፖሊሲዎችን በዲሞክራሲያዊ መንገድ በሽግግሩ ምክር ቤት ተወካዮች የሚወሰን ሲሆን የሀገሪቷን ህልውና በሚነኩ ወሳኝ ጉዳዮች ላይ የሽግግር መንግስቱ የመወሰን መብት ስልጣን ፍጹም የለውም። አራተኛ ሀ በሽግግር መንግስቱ ከሚሳተፉት የፖለቲካ ኃይሎች ተጣጣቂዎችና እነዚሁ ኃይሎች በሚስማሙባቸው መመዘኛዎች መሰረት በፈቃደኝነት በውትድርና ከሚቀጠሩ ዜጎች የተውጣጣ ታዛዥነቱ ለሽግግሩ መንግስት የሆነ የሀገሪቷን ህላዊና ድንበሮች የሚጠብቅ ሀገራዊ የመከላከያ ኃይልና ጸጥታ የሚጠብቅ የፖለቲካ ወገንተኝነት የሌለው ሙያተኛ የፖሊስ ኃይል ይቋቋማል። ለ የተጠቀሱት የሽግግር ወቅት ሀገራዊ መከላከያ ኃይልና የፖሊስ ኃይል እንደተቋቋሙ በተለያዩ የፖለቲካ ድርጅቶች የተቋቋሙትና በእነሱም የሚመሩት ይፈርሳሉ። አምስተኛ ሀ የሽግግሩ መንግስት በሽግግሩ ወቅት የህዝቡን ዴሞክራሲያዊና ሰብአዊ መብቶች የማስከበርና የማክበር ግዴታ ይኖርበታል። ለ የሽግግሩ መንግስት መዋቅርና ይዞታ ስብጥር በተሳታፊዎቹ ስምምነት የሚወሰን ይሆናል። ይህንንና መሰል ሐሳቦችን በሽግግሩ ጉዳይ ላይ በየጊዜው ያቀረብነው ለውጡን ቀናና የህዝብን ድጋፍ የሚያገኝ ለማድረግ አማራጭ የለሽ ጎዳና ሆኖ በመገኘቱ ነው። ይህ እንዳይሆን ግን እንቅፋት ሆነው አገርና ህዝብን የጎዱት ደግሞ አንደኛ ፍጹም ስልጣን ፈላጊው ደርግና አድርባይ ምሁራን፣ ሁለተኛ ፍጹም ስልጣን ፈላጊው ወያኔና ጭፍሮቹ፣ ሶስተኛ ሁሌም የኢትዮጵያ ጣላት ባዳን፣ አራተኛም ዛሬም የስልጣን ጥመኞችና ጠባቦች። እናብራራ። ደርግ የራሱን ወታደራዊ ስልጣን ፈላጊ በመሆኑ ጊዜያዊ የወታደራዊ መንግስት ብሎ ከረመብን። ለደርጉም ያጫፈሩ አድርባዎች በርካታ ነበሩ። ደርግ ወድቆ ወያኔ ሲመጣና የሽግግር መንግስት ስንል ደግሞ በአሜሪካ እርዳታ መለስ ዜናዊ የሚፈልገውን የይስሙላ ሽግግር አድርጎ ዘረኛ አገዛዙን አሰፈነ። ያኔም ወያኔን የደገፉ ለውጥ አመጣልን የሚሉ ባንዳዎች ተከስተዋል። ተለጣፊም ሆነው እስኪጣሉ አገልግለዋል። ዛሬም የህዝብ ትግል ወያኔን አደባይቶ ሊያስወግደው ሲል አሜሪካና አረቦች አሲረው የህዝብን ትግል የሚያቋርጥና የሽግግርን ሂደት የሚሰርዙ ሹሞች ደረደሩብን። የሽግግር ሂደትን በይፋ ከመቃወሙ ባሻገር ዋናው ሹም የማሻግራችሁ እኔ ነኝ እንጂ የምን ሰፊ ሁሉን አቀፍ ጉባኤ ብሎ ተፈጠመብን። ያፋን አግልሎ የፖለቲካ እስረኞችን አጉሮ ወያኔን ለማስቀጠል በኢህአዴግ መልኩ ሩጫው በአፍጢም ደፊ መሆኑን በአሁኑ ጊዜ በአዳኑም ተረድተውት ሹሞቹን በበላይነት ለማስቀጠልና የሀገራችንን ነጻነትና ህልውና መድፈራቸውን ለመቀጠል ሴራ እየጎነጎኑ ነው። ሙከራው ከሽፏል፣ ግን ሹሙ ተወዳጅ ነውና የሚሻረውን በአዋጅ ሽሮ የዲሞክራሲያዊ አሰራር አሻጋሪ ይሁን በሚል ዳግም ሊያደናግሩን ተነስተዋል። ግለሰባ አሻግረንም ኢህአዴግ ይፈርሳል እንጂ አይቀጥልብንም። የግለሰብ ወይም የቡድን አምባገነንነትን ህዝብ አይቀበልም። አሜሪካ ለምን የሽግግር ሂደት ጸር ሆና ቆየች? አሜሪካ አፍቃሪዎቹ እርማቸውን ያውጡና የህዝብን መብትና ሉዓላዊነት ስትንጻረር የቆየች ኢምፔሪያሊስት አገር ናት። ለጭቁን ህዝብ ሳይሆን ለግል ጥቅማቸው የቆሙት የአሜሪካን መንግስታት የኢትዮጵያና የአፍሪካን ህዝብ ጥቅም ሲያደባዩ የከረሙ ናቸው። ይህን አሌ የሚሉት ታሪክ የማያውቁ አሊያም ቡችሎቻቸው የሆኑ ናቸው። አሜሪካ በአፍሪካም ሆነ በዓለም አቀፍ ደረጃ ነጻ የሆነ ብሔራዊ መንግስታት እንዲኖሩ አትፈልግም። በአማራው ላይ ከወያኔ ጎን የዘመተችበትን ምክንያት የሚዘነጋ ዜጋ የሚኖር አይመስለንም። ዛሬም የወያኔ ሎሌ ስርዓት እንዲቀጥል በመፈለጓና ኢትዮጵያን የሚያስቀድም ኩሩ የራሷ መንግስት መኖሩ ጥቅሜን ይጎዳል ባይናትና አገር ወዳድና ህዝባዊ አገዛዝን እውን የሚያደርግ ሂደት አትፈልግም። እነ ሳውዲም እንዲሁ ናቸው። ሎሌ መንግስትን ሲሹ ህዝባዊ መንግስት መመስረቱን አጥብቀው ይቃወማሉ። የሀፓን ኢትዮጵያዊ አቋም አሜሪካ ያንንም ዛሬም አዋቂናትና ድርጅቱን በበጠላትነት መፈረጃ የሚያስገርም አይሆንም። ቀጥረኞቿ በነቂስ ወጥተው የሹሙ አጋሮች መሆናቸው አለምክንያት አይደለም። ኢትዮጵያዊነን እያሉ የሽግግር ሂደትን የሚቃወሙና በተለየም ምርጫ አሁኑኑ ባዮች ደግሞ የየራሳቸው ምክንያት አላቸው። ዲሞክራሲያዊ ሂደት ካለ በአገራችን ፖለቲካ ምንም ቦታ እንደማይኖራቸው ጠንቅቀው ያውቃሉ። መራጭም አያገኙም። አንዳንዶቹ ለሽግግር ጉባኤ የሚያበቃ ሚዛንም የላቸውም። ሹሙ በአንድ ጎኑ ኢትዮጵያዊ በሌላ ደንዳና ጎኑ ደግሞ ኦሮሞና ያንተ ሃይማኖት ተከታይ መሆኑን ሁሉም ተረድቶታል። ወንጀለኞችና ጸረ ኢትዮጵያ ኃይሎችን ኢምንቶችን ሰብስቦ መገኘቱ በራሱ ገላጭ ነው። ሁለት ዛፍ ሊወጣ ከጅሎት ባንዱም መንጠላጠል አቅቶታል። ውዥንብር ውስጥ ነው። ሀገርን ወዳልነው ወደ ጥፋት ጎዳናም ይዞ እየተጓዘም ነው። የሽግግር ሂደትን አማራጭ ትተው በወያኔ ምርጫ እንቀጥል ባዮች ባለው የክልልና የከፈፈል ሁኔታ ክልላችንን ይይዘናል፣ ሌላው በተለይ ኢትዮጵያ የሚለው እንዳይደርስ አድርገን በማጭበርበርም ቢሆን አሸናፊ እንሆናለን በሚል ነው። በተለይም ኢትዮጵያ ባይ ድርጅቶች በክልላችን አይድረሱ ከመዓለት አልፈው አዲስ አበባን ልዩ ስያሜ ሰጥተው የውጡ ጮህታቸውን የሚያሰሙን ከማንኛውም ብሔር ቢሆኑ እነዚህ ቡድኖች በዲሞክራሲያዊና አገር አቀፍ ውድድር ከንቱና ተሸናፊ ሆነው እንደሚገኙ በመረዳታቸው ነው። ዛሬ ወጠጤ ፖለቲከኞች ምንም ፖለቲካና ታሪክ የማያውቁ ከጎጥ አስተሳሰብ ያልወጡ አድርባይ ጠባቦች ፈልተው ባሉበት የሽግግርን ሂደት ተጻሩ በግል ያሻግረን ወይም በኢህአዴግ ምርጫ ያሳትፈንን አቋም መያዝ ወደዱም ጠሉም ጸረ ኢትዮጵያዊነት ነው። ይህ ሁሉ ውጥንቅጥና የሰላም መጥፋት በሰፈነበት ሁኔታ ምርጫ ብሎ ነገር አስከፊ ቧልትና ኢትዮጵያን ለጥፋት የሚዳርግ ለመሆኑ የሰኮንድም ክርክር ጠያቂ አይደለም። የወያኔ ህግና አገዛዝ ማክተም አለበት። ይህን የሚያደርገውና በህዝብ ተሳትፎ አዲስ ህገ መንግስት እውን ሊሆን የሚችለው አጅሬዎች እንደሚመኙት በሹሙ አዋጅነት ትዕዛዝ ሳይሆን በሽግግሩ ወቅትና ሂደት ነው። ሰፋ ያለ ገለጻ ግድ የሆነብን ድንገት ያልተረዱ ካሉ በሚል ነው እንጂ አውቀው የተኙትንማ ልናስተምር ቅንጣትም ፍላጎት የለን። የሽግግር ሂደት ጥያቄ ስልጣን በአቋራጭ ለመያዝም ነው ሲሉ ተችተውናል። የሹሙ አመጣጥና አያያዝ ነው ፍጹም ስልጣን በአቋራጭ። ሁሉም ኃይሎች ይምከሩ ይወያዩ፣ በጋራ ወስነው ለሀገር የሚበጅ መፍትሄ ይፈልጉ ማለት በአቋራጭ የግል ስልጣን ፍለጋ እንዴት ሊሆን ይችላል? ወጣም ወረደም ግን የመንጋው ግርግር ሊደብቀው ያልቻለው ሀቅ ሹሞቹ እንዳልቻሉበት ነው። አላማቸው ኢትዮጵያን ለማዳን ከነበር የዘረኛ ፖለቲካን ማስፈን ከነበር ግን እየተሳካላቸው ነው። ሊረዷቸውም ባለመንጫዎቹም ያሰሳ በደኖ ነፍሰ ገዳዮችም ቀይ ሽብርተኞችም ጠባቦችም ሁሉ ከጎናቸው ቆመዋል። ለሆነ ሃይማኖትም አድሎ መጀመሩን አልሳት ነው። ፀሐይ ሞቆት ያረረውን አሮጌ አንጃ ኢህአፓ ብሎ መጋበዝና አመል አይለቆኖበት መዝጋቱና ማንቋሸሹም የተጠበቀ ነበር። በብሔር ተደራጅቶ ያው እንደ ቀድሞው ኢትዮጵያን ለራሱ ተገዢ ለማድረግ ያለውን ከንቱ እቅድ ትቶ የሽግግርን ሂደት መከተል ከቻለ ምናልባትም ወደደኝ የሚለው ህዝብ በኢትዮጵያዊነት እስከተደራጀና የህዝብን ፍላጎት እስከከበረም በነጻ ምርጫ ሊመርጡት ይችሉ ይሆናል። በፍራት አምባገነን እንደገና መምራት ከስህተት በላይ ጥፋት ነው። ሁሉም ድርጅት የየራሱ አቋምና ፕሮግራም አለው። እነዚህን ሁሉ ሊያስማማ የሚችል መካከለኛ መድረክ ሊገኝ መቻል አለበት። በዚህ መሰረት ሽግግሩ ተከናውኖ ህዝብ በነጻ ድምጹን የሰጠው ህገ መንግስት ሆነ በሚዘጋጀው ምርጫ የፈለጉ ፕሮግራማቸውን ለህዝብ በተናጠል ሆነ በህብረት አቅርበው የህዝብ ምርጫና አውንታዊ ድጋፍ ሊያገኙ ይችላሉ። ይህ ባልሆነበት የህገ ወጥ አገዛዝ መሪ አካል ሆኖ አመታትን አሳልፎ ከመቅጽበት አዛዥ ናዛዥ እኔ ነኝ ብሎ መድረክና የህዝብን ፍላጎት መጻረሩ ውድቀት እንጂ ስርየትን አያመጣም። ይህን ማየት የሚሳናቸው በስልጣን ጥም የተጋረዱና ለባዕዳን ያደሩ ብቻ ናቸው። ጽንፈኝነትን ሆነ ጎጠኝነትን ልንቋቋመው የምንችለው በቀናና ትክክለኛ የሽግግር ሂደት ህዝባዊ መንግስት እውን ሊሆን ሲችል ብቻ ነው። በዚህ ቀና ሂደት ሁሉም ኃይሎች እንዲተባበሩ ኢህአፓ ጥሪ ያደረገ ለዚህ ሂደት አጋርና ደጀን እንደሚሆንም ቃል ይገባል። ሁሉም የፖለቲካ ፈንጆች ይፈቱ፣ ሁሉን አቀፍ የሽግግር ጉባኤ ይደረግ፣ ለህዝባዊ ትግላችን ግብ መምታት ትግላችን ተፋፍሞ ይቀጥል። ውድቀት ለወያኔ ኢህአዴግ።
ወያኔ ቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀትን ይጠይቃል። በጎሳ በጎጥና በሃይማኖት ህዝብን መከፋፈል የወያኔ ስራ ነው። ዘመኑ ሁላችንም አንድ ሆነን ለአንድ ህዝብ ለአንድ ሰንደቅ ዓላማና ለአንድ ሀገር የምንታገልበት መሆን አለበት። አንዱ በጎጥ ሲነሳ ሌላው በጎሳ ራሱን መናጡ ግን ወያኔ በሰራው ስራ እየተፈራ እንዲቀጥል የሚረዳ የሙኞች ጉዞ ነው። ከጅ አይሻልዶማ የጎሳም ሆነ የጎጥ የፖለቲካ ያው የጓሮ ጨዋታ ነው። ዛሬ በተለይም ደግሞ በውጭ ሀገር የሚኖሩ ዜጎች በፓርቶክ በፌስቡክ እና በመሳሰሉት ማህበራዊ መገናኛ አውታሮች እርስ በርሳቸው መናቆር ብቻ ሳይሆን የጎሳን የጎጥ ፖለቲካን በማናፈስ ለአንድነት የሚዋጉትን ሲያወግዙ ማየት በጣም የወረደና የሚያሳፍር ወያኔያዊ ቅኝት ነው። የዛሬውን አድርገውና ያ ትውልድ ለሀገሩ ብሎ ራሱን አሳልፎ የሰጠ አስተምሮ ላሳደገው ህዝብና በአጠቃላይ ለሰው ልጅ ክብር መብትና ነጻነት መስዋዕት የሆነ ብርቅዬ ትውልድ ነበር ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ሆኖ የታገለው ክፍል የራሱን የግል ጥቅምና ፍላጎት ችላ ብሎ ለብዙሃኑ ለተበደለው ህዝብ አድልቶ ፋኖ ተሰማራ ብሎ ሲነሳ በዘር በቋንቋና በጎጥ ፖለቲካ ከሰከሩት ጠባቦችና ለስልጣን ከቋመጡት ባንዳ ምሁራን ሁሉ ላቅና ዘለግ ያለ ኢትዮጵያዊ አጀንዳ ይዞ ነበር የተነሳው። ታዲያ ዛሬ የዚያን ትውልድ ታሪካዊ ሚና ለማንኳሰስ የሚጥሩ ግለሰቦች እነማን ይሆኑ? ለምንስ ይሆን የዚያን ትውልድ መነሻና መድረሻ ለራሳቸው ርካሽ የፖለቲካ ፍጆታ በሚጠቅም መልክ አጣመውና ወላግደው የሚያቀርቡት? አረ ለመሆኑ በዚያ ዘመን የት ነበራችሁ? ያቀርባችሁት አማራጭስ ምን ነበር ተብሎ ቢጠየቁ መልሳቸው ምን ይሆን ነው ጥያቄው? ያ ትውልድ በተለይም የአፓን ድርጅት ያጥሩን የደርግን የወያኔን ጨቋኝ ሥርዓቶች ሁሉ ሳይለሰልስ ሳያጎብድድና ደከመኝ ሳይል በጽናት ሲዋጋ ዛሬ ድርጅቱን እየተቹ ያሉ ሁሉ ደግሞ በአንድም ምክንያቱን በሌላው ለሶስቱ ሥርዓቶች ያደሩ ወይንም ሁሉም ነገር ችላ ብለው የራሳቸውን የግል ኑሮ የኖሩ መሆናቸው ነው። እንጠያየካልን ሂሳብ እናወራድካልን የሞራል ጥያቄ ካነሳንና የእውነት መለኪያው ምን ይሆን ካልን መዘዙ ብዙ ነው። መሰናክሉን ሁሉ አልፎ በጽናት ቆሞ ለተወለደባት ሀገርና አብራኩ ተፈጥሮ ላደገበት ህዝብ ራሱን ቤዛ ያደረገ ማን ይሆን? ዛሬስ ማን ነው በጽናት ቆሞ አገራችን ኢትዮጵያን ከወያኔ ተምች ነጻ ለማውጣት እየታገለ ያለው? እንጠያየቅ። ሌላው ያ ትውልድ በተለይም ደግሞ ኢሃፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በስራ በመምሰል ሳይሆን በመሆን በማስመሰል ሳይሆን በተግባር በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው። በይዘቱም ሆነ በቅርጹ በአይነቱም ሆነ ባደረጃጀቱ ሰፊና ኢትዮጵያዊ ሆኖ መደራጀቱ ማለት ሙሉና ኮከበ ድምድም ኢትዮጵያዊነትን የሚያንጸባርቅ የኩራት ቋት ነው ማለት ነው። ማንነታቸውን ጥርጣሬ ውስጥ ካስገቡት የስነ ልቦና ቀውስ ሰለባ ከሆኑት ጸረ ኢትዮጵያ ግለሰቦች ስብስቦችና የጎሳ ድርጅቶች ሁሉ የሞራል ልዕልናው ላቅ ያለና ያለባለቤቱ አይነት ድም ሳቱ እንዲሉ ማንነቱ ኢትዮጵያዊነቱ መሆኑን በደሙ እየጻፈ የቀጠለ ወለም ዘለም ሳይል ለመጣ ለሄዶ ሳያጎበድድ መርሁን እንደሸቀጥ በነዋይ ሳይለውጥ አጣጫውን ሳይሰጥ ቃሉን ሳያጥፍ ኢትዮጵያዊነትን እየተከላከለ የቀጠለ ድርጅት ነው። አረ ለመሆኑ ኢትዮጵያን ለማፍረስ በጠባዎችና በተገንጣዮች የተቀመረውን የወያኔን ህገ መንግስት ያልተቀበለ ብቸኛ ድርጅት ማን ይሆን? ወያኔን እንደ መንግስት ከመቀበል አልፎ ዲሞክራሲያዊ መንግስት ከማስመሰል በወያኔ ምርጫ ዙሪያ ሲቸረቸሩ የወቀሰና ለወያኔ ውጭ ጌቶች ሽፋን አትስጡ ሲል የመከረው የነበረው ድርጅት ማን ነበር? በቀቢሰ ተስፋ ገና ዘምቦ ተባርቆ ከአምስት ወይንም ከስድስት ምርጫ በኋላ ወንበር ይደርሰናል በሚስለት ሲባዝኑ የነበሩ ድርጅቶች መሪዎችን አትተቹ ሲሉ የነበሩት ሁሉ ዛሬ ተመልሰው ኢሃፓን መተቸት ይችላሉ? ባጭሩ ኢሃፓ እንደ ድርጅት ያ ትውልድ እንደ ትውልድ የጎሳ ስንክሳር ይዞ ከተነሳው ጠባም መንጋ ሁሉ የተለየ እርሙን በልቶ ካደገው ጸረ ኢትዮጵያ ተገንጣይና አጎብዳጅ ሙሁር ሁሉ ላቀለ ኩሩ ኢትዮጵያዊ ነው። ያ ትውልድ ብዙ ፈተና ቢገጥመው ወሳኝና ፈታኝ ሁኔታዎች ባጋጠሙ ቁጥር ጥሎት የሚወጡ ካሪዎች ቢበዙበትም ማጠፊያ ባጠረበት ቁጥር ውሃ በቀጠነ ቅራቤ የሚያብዙ ወላዋይ ግለሰቦች ቢያጋጥሙትም ህልውናውን ጠብቆ ብንቀጥልም ጠጅንን ብሎ ትግሉን የቀጠለ ኢትዮጵያዊ ኃይል ነው። ለዚያም ነው አፈገፈግን እንጂ አልሸሸንም፣ አንቀላፋን እንጂ አልሞትንም፣ ጊዜ ያመጣውን ጊዜ ሽሯል በሚል ፈሊጥ ግን እጃችንን አጣጥፈን በፍጹም አልተቀመጥንም ብሎ ጊዜው ሲያመች አለና ያለው። ተወደደም ተጠላም ጊዜውን ጠብቆ ወሳኝና ፈታኝ በሆነው ቦታና ሁኔታ አለና የሚል ድምጽ እየሰማን ነው። የጠላት ኃይል ሚዛኑ ሲያየልና ሲጫንን ማፈግፈግ እንደገና ተጠናክሮ ዘዋ ያመጥ ማድራጀትና ጠላትን መፋለም ዘመን የማይሽረው የትግል ስልት መሆኑ መታወቅ አለበት ብለናል። በውያን የምርጫ ባልትና ጋራዝ ዙሪያ እያማረሰ በሰላማዊ ትግል ስልትስም ህዝብን ማማለልና ወጣቱን ከቁም ነገር በማዘናጋት አሉታዊ ሚና ሲጫወቱ ለቆዩት ግለሰቦች ስብስቦችና ድርጅቶች ሁሉ የምንለው ነገር ቢኖር ባጭር ታጥቆ ወኔውን ሰንቆና አሻፈረን ብሎ የተነሳውን ወጣት ተባብሩት ወይንም መንገድ ልቀቁለት። ዛሬም እንደተናምትነው ይህ አዲስ ትውልድ የጎሳ ፖለቲካ ኩርማን የጎጣ ፖለቲካ ሲሶ የሃይማኖት ፖለቲካ ግማሽ አፍራሽ መሆናቸውን ተገንዝቦ አንድነቷን ብሔራዊ ክብሯ ለተከበረችው ሙሉ ኢትዮጵያ እየታገለ ይገኛል። ታዲያ በጎሳ በጎጥና በሃይማኖት አንለያይም ሁላችንም አንድ ነን ኢትዮጵያዊ ነን የሚለው መንፈስ የማን ይሆን? የሻቢያ፣ የወነግ፣ የወያኔ፣ የነጅዋር ወይስ ሳይጠሯቸው አቤት ሳይልኳቸው ወዴት በሚሉት ዘመን አመጣሽ የፖለቲካ ቀበኞች? መልሱን ለባለቤቱ ለኢትዮጵያ ህዝብ ተተናፋል። ከ82 በላይ የሚሆን ቋንቋ በሚነገርባት ሀገር የጎሳ ፖለቲካ ሆኖ መነሳት ዋልታና ማገር ሆነው አገራቸው ኢትዮጵያን በገነባት ሌሎች 82 ቋንቋ ተናጋሪዎች ወገኖች ላይ ጣትን መቀሰር አይሆንም? ምን የጎጥ ፖለቲከኛ ሆኖ መነሳትስ ያው አልሸሹም ፈቀቃሉ አግላይነት አይደለም? ቴዲ አንድለናቱ ሺለ ጠላቱ ያፈረሰውን የዘመነ መሳፍንት ስርዓት አይነት ለማምጣት እንደመታገል አይቆጠርም? ምን ሁኔታውን አጋጣሚውን በመጠቀም የተነሳሳውን የትግል ስምት በራሱ ቀይቶ ስልጣን ላይ ቁጭ ለማለት የሚፈልገው ራሱን ሊቅ ነኝ የሚለው የህብረተሰብ ክፍል ነው ወይስ በተወለደበት ቀይ ባደገበት ሀገርና በማንነቱ ላይ የመጡትን የጎሳ ተምቾች ላይ ተኩስ የከፈተው ሰፊዝ ጎንደር፣ ወለጋ፣ ወዘተ በለስተደረግ አንድ ጎጥ 14ቱ አንዱን ተጣረው እንዲቆሙና ተከፋፍለው እንዲናቆሩ ማዘጋጀት አይደለም? ምን በሃይማኖት ተደራጅቶ ከኔነት ወይንም ከኔ ሃይማኖት ውጪ መኖር አይችልም በሚል ፈሊጥ ሙስሊሙ ለብቻ ክርስቲያኑ ለብቻ ግማሽ ለግማሽና መስታ ለመስታ ተከፋፍሎ መፋለምስ ለሀገር አንድነትና ለህዝብ ሉዓላዊነት ይጠቅማልን? ባጭሩ በጎሳ በጎጥና በሃይማኖት መደራጀትና መናቆር ጸረ አንድነት ጸረ ሰላምና አፍራሽ የፖለቲካ ቀኝነት ናቸው ማለት ነው። በጎሳ በጎጥና በሃይማኖት መተፋፈሉን ትተን ዛሬም እንደዚያ ትውልድ እንዳት ቅድማቶቻችን በአንድ ላይ ቆመን ለአንዲት ኢትዮጵያ መታገል መቻል አለብን እንላለን።
Yeah, my God! I'm a bear! والسلام يا مصطفى يا ابو حري نور بالشاو يا نور بالشاو حري نور بالشاو عطر على الشفاه مثل عندك الشاو
ፍኖተ ዲሞክራሲ ለመጀመሪያ ጊዜ የተላለፈው በ90ዎቹ መጀመሪያ አካባቢ ነው።
መልእክተ ይሃፓ ግቡ ያልታወቀ ትግል ድልን አይቀዳጅም። የህዝብ ትግል ድልን ይቀዳጅ ዘንድ ወዳጅ ጠላቱን ግቡን ስልቱን ጠንቅቆ ማወቅ ይኖርበታል። ትግል በዘፈቀደ የሚካሄድ ሳይሆን በሚገባ ተቀዶ የሚካሄድ የሞት ሽረት ግብግብ ነው። ዛሬ በሀገራችን የትግል መድረክ ላይ እዩኝ የሚሉት ውስጥ የማይነቅ ቁጥር ያላቸው ስለ ፖለቲካና ስለ ትግል ያላቸው ግንዛቤ አፋዛኝ መሆኑ የትግላችን ደካማ ጎን መሆኑ ደግሞ የሚካድ አይደለም። በየወቅቱ ራሳቸውን ነጻውጪ የፋኖ መሪ የሽምቅ ውጊያ አዋቂዎች የማደራጀት ጠበብት ብለው የሾሙና የሚያዳንቁ ቢበዙም ለፈላጊውን ህዝብም ጉጉት ላይ እየተጫወቱ ያልተካሄደን ውጊያ በወረቀት እየተዋጉና በዚሁ በአፍ ደረጃ ወያኔን እያጠቁ የምትሃት ድል ቢያበስሩንም በመሰረቱ የህዝብ ትግል ከወሽንብር ሰርቶ መጓዝ ያለበት መሆኑ ዛሬ ከመቼውም ጊዜ በበለጠ ገሃድ ሆኗል። ደግመን የትግል መፈክር ይዘት ወሳኝ ነው ብለናል። መፈክር ባሰኘንና ደስአለን በሚል የሚወጣ አይደለም። መፈክር የትግልን ይዘትና ግብ የሚያንጸባርቅ ነው። ዋናውን ቅራኔ ሆነ ተግባር ከመለስተኛው እንዳንደባልቀው የሚረዳ ከመሆኑም በላይ ማስተማሪያና ማስተባበሪያ ነው። በየካቲት 66 ለምሳሌ መሬት ለአራሹ ዴሞክራሲያዊ ፍርሃትና እኩልነት ለህዝብ የሚሉት መፈክሮች የትግሉን አበይት ጥያቄዎች በቀላሉ በማስጨበጥ ረገድ ከፍተኛ ሚና ተጫውተዋል። ደርግም ስልጣን በያዘ ጊዜ የህዝብን ፍላጎትና ግብ በመፈክር ደረጃ ከማስጨበጥ አንፃርና ማጣጋያ በመሆንም ደረጃ ጊዜያዊ ህዝባዊ መንግስት ይመስረት የሚለው መፈክር ግንባር ቀደም ሆኖ ተስተጋብቷል። ትግክለኛ መፈክርን ለማውጣት ተጨባጭውን ሁኔታ በቅጡ መረዳትና አልፎም የትግሉን ደረጃና ይዘት ማወቅ ከመሰለጉም በላይ ዋናው ኢላማ የትኛው ነው ዋናው ግባችን የትኛው ነው የሚለውንም ማወቅ ያስፈልጋል። ዛሬ ባለው ሁኔታ የትግሉ ዋና መፈክር የመለስ ዜናዊ አገዛዝ ይውረድ ወይም የህዝብ ድምጽ ይከበር የሚለው እንጂ ሌላ ሊሆን ከቶ አይችልም። ያለፈውን አመት የትግል ሂደትና የቀራኒዎችን ይዘትና አፈታትናቴን የሀገሪቷ ዋና ዋና ችግሮች የሚፈቱት በመለስ አገዛዝ መወገድ ነው። የህዝብ ድምጽ ተዘርቆ በመገኘቱም ነው ህገወጥ አገዛዝ በስልጣን ላይ ቆይቶ ህዝብን የፈጀው ያሰረውና ያስተካየው። የታሰሩት ሁሉ ይፈቱ ብሎ መጠየቅ ተገቢ ቢሆንም ይህ ቀዳሚው የትግል መፈክር አይደለም። እስር ከተነሳ ትላንትናና ዛሬ ብቻ ሳይሆን ከትላንት ወዲያ ወዲያ የታሰሩትም ቃሊቲንም ሌሎችንም እስር ቤቶችን አጨናንቀዋል። ሁሉም ለዚህ መከራ የበቁት አሸባሪው አገዛዝ በስልጣን በመቆየቱ ነው። ካለፈው ግንቦት ወዲህ ደግሞ አገዛዙ በህዝብ ድምጽ ተሸንፎ ያለ አሻፈረኝ በማለቱ ነው በስልጣን ላይ ያለው። ስለዚህ ዋናውና ህዝብን አሰባሳቢው መፈክር የመለስ አገዛዝ ይውረድ፣ የህዝብ ድምጽ ይከበር እንጂ ሌላ ሊሆን አይችልም። ይህንን መሳትና በሌሎች መፈክሮች ትግሉን ትኩረትና አቅጣጫ ማሳጣት ጎጂ መሆኑን በጊዜ መታወቅ አለበት። ትክክለኛ መፈክርን ለማውጣት ተጨባጭውን ሁኔታ በትክክል መረዳት ማወቅ ያስፈልጋል ባለው መሰረት በቀድሚያ ጠላትና ወዳጅን መለየትና በተለይም ጠላት የተባለውን በተመለከተ የተሟላ ግንዛቤ መያዝን የግድ ነው። የመለስ አገዛዝ በሰላም ስልጣን እንደማይለቅና የህዝብን ምርጫና ድምጽ እንደማያከብር ቀደም ብሎ ግልጽ የሆነ ጉዳይ ቢሆንም በተለይ ምርጫውን አጭበርብሮ በአፈና አርምጃው በስፋት ሲሰማራ ይበልጥ ያሳየው አስከፊ ገጽታው በመሆኑ ይህንን ተረድቶ በቂ ዝግጅትን ማድረግ በተገባ ነበር። ለምሳሌ በህቡዕ በጊዜ መደራጀት፣ ሊታፈኑ የሚችሉ መሪዎችን መደበቂያ ማዘጋጀት፣ ተኪና ቀጣይ መዋቅርን መዘርጋትና አጠቃላይ ስነ ልቦናዊም ዝግጅት በጊዜ ማድረግን ይመለከታል። ባዕዳንም ሀገሮችን ሲያስገነጥሩና ሲገነጣጥሩ የታዩ በመሆናቸው ወዳጅ ያሏቸውን ያውም የሞቡቱና የኢራኑ ሻህ ክብደት ያላቸውንም ሳይቀር አሳልፈው የሰጡ በመሆናቸውና ታሪክ እንደሚያሳየውም አፍሪካን በተለይም ኢትዮጵያን በተመለከተ በጎ መንፈስ ያነሳቸው በመሆኑ ሎሌያቸውን መለስ በቀላሉ የሚተውት አለመሆኑ ታውቆ ተገቢው ድምዳሜና ጥንቃቄ ላይ መደረስ ነበረበት። ሰላማዊ ትግል የተባለው መዳረሻውና አካሄዱ ከምን በሚል ተገምግሞና ከአፈናውና ጉዳቱ አንፃር አስፈላጊውን ለውጥ በጊዜ በማድረግ ህዝባዊ አመጽ የማይበርድበትን ስልት መከተል ያስፈልግ ነበር። በነበር የዛሬው ትግል የሚካሄድ ባይሆንም ካለፈው ተመክሮ ተገቢውን ትምህርት ለመቅሰም ዛሬም የትግሉ መድረክ ትግል በማያውቁት ተሞልቶ የህዝብ ግብ መና እንዳይቀር መጣር ይኖርብናል። ተጨባጭውን ሁኔታ በትክክል መረዳት አቅቷቸውና በራሳቸው አመርቂ ግምገማ ተሳክረው የተዛባ መፈክርን ከሚያስተጋቡና በህዝብ መካከል ያሉ ቅራኔዎችን ዋነኛ ቦታ ሰጥተው ከሚያራግቡ ድርጅቶችም ህዝብም መገላገል ይኖርባቸዋል። ዛሬ የትግሉ ዋና ጥያቄ ተቃዋሚ ኃይሎችን ትብብር የሚጠይቅ ሆኖ ሳለ ባልባሌ ሰበብ ይህንን የሚቃወሙና የትናንት ቁርሾን አድሰው ወዳጅን ጠላት ብለው የሚነሱትን ማስቆም ተገቢ ነው። ያባ ትናንት ካደሙትና በደሙ ላይ ዳንኪራ ከረገጡት ጋር ዛሬ አልተባበርም ሳይል የሀገሪቷ ተጨባጭ ችግር ግድ ያለውን ህብረት እያደረገና በዋናው ጣላት ማለትም በመለስ አገዛዝ ላይ እያተኮረ ሳለ በእነርሱ ብሶ ትላንት ሰልፋቸውና ድርጊታቸው ከህዝብ የተጣላ የነበሩት ዞረው ሊወነጅሉትና ሊዘምቱበት ሲሰባሰቡ ቸል ማለቱ በድክመት ሳይሆን ለትግሉ አይጠቅምም በሚል መሆኑ መታወቅ ያለበት ጉዳይ ነው። በዚሁ መስክም የትናንት ጨቋኝ ስርዓቶች ከቶም ተመልሰው የማይመሰረቱ መሆናቸው መታወቅ ያለበት ህዝብ በትግሉ የጣላቸውን አስከፊ ስርዓቶች ለመመለስ መቃጣት መመኘትና ሊታቀፉ የሚገባቸውን ድርጅቶች ከህብረቱ ጎራ ለማራቅ መዝመት ሌላ ስህተት ነው። ይህ ሁሉ ፖለቲካን አለማወቅ፣ አለመብሰል፣ ተጨባጭውን ሁኔታ አለመረዳት፣ የቅራኔን ይዘትና አፈረጃጀትን በተመለከተ መሰረታዊ ግንዛቤን ማጣት የሚያስከትለው ነው። ይህም በጊዜ መታረም አለበት። ዛሬ ሆነ ነገ የመለስ አገዛዝ በሰላም ስልጣን ለህዝብ አያስረክብም። ዛሬም ሆነ ነገ የህዝብ ትግል መድረክን ቀውጢ ካላደረገ በአዳን በተለይም አሜሪካ በመለስ አገዛዝ ላይ ውጤት የሚያመጣ ተጽዕኖ አታደርግም። ዛሬ የኢትዮጵያ ህዝብ ስለ አገዛዙ አረመኔነት ነጋሪ አይፈልግም። በይውደቅ አይውደቅ ላይም ብዥታ የለው። የመለስ አገዛዝ ይውደም ይወገድ ባይ ነው። እንዴት በሚለው መረገድ ህዝብ ለመስዋዕትነት ዝግጁነቱን ደሙን አፍስሶ አሳይቷል፣ አስመስክሯል። ዳተኝነቱ ብዥታው ያለው ከድርጅቶች ጎራ ነው። የረጅም ጊዜ እይታና ዝግጅት ስለጎደላቸው መተባበር ስላልቻሉ በጊዜያዊ ውሱን ድል ስለተቆራረሩ ትግሉ የሚጠይቀው በስለት የሌላቸው መድረክ ስላጣበቡ ለወያኔ ሰርጎ ገቦች ክፍት ስለሆኑ በአዳን ላይ ስለተመኩ ህዝብን ማደራጀት ስላልቻሉ ህዝብን መምራት ባይችሉ መከተሉንም ስላላወቁበት ካለፈው ተመክሮ መማርን እንቢ ስላሉ ስህተቶችን ደግመዋል ተጎድተዋል። የመለስ ቡድን የሞት ሽረት ትግል የሚያካሂድ በመሆኑ ከህዝብ የተነጠለና የቆሰለ አውሬ በመሆኑ ለፈስፈስ ብሎ ያገኘውን ጎራ ማጥቃቱ አልከበደውም። ምንም እንኳን የህዝብ ትግል እያሽመደመደው ቢገኝም አገዛዙ በስልጣን መቀጠሉ የህዝብን ጎራ ድክመት ማሳየቱ የሚካድ አይደለም። በአገዛዙ ማንነት ላይ ምንም መደናገርና መወላወል ከሌለ በምን አይነት ትግል ህዝብ ይህንን አስከፊ አገዛዝ ማስወገድ እንደሚገባው ለማወቅ ደግሞ ምሁርነትን የሚጠይቅ አይሆንም። ተጨባጭ ትግል በአፍአዊ ትግል ከተተካና የመስኩ ፍልሚያ በወረቀት ነብሮች ገደልኩ ማረኩ ያሰብ ዜና ከተተካ ግን ያገዛዙ እድሜ ያጭር ለመሆኑ አጠራጣሪ ነው። በተጨባጭ የሚዋደቁትን መርዳትና መደገፍ ግዴታ ሆኖ ሳለ አፍአዊ መሲሆች ወይም የፖለቲካ ነጋዴዎችና ምታተኞችን አምኖ መደናገር መቀጠል የሌለበት ነው። ለነገሩ ባዳ ስላልሆነን በገፈርሳ ደፈጣ አድረግን ተብሎ ሲዋሽና የሌለ ጦር አለ ሲባል ስለምናስተውስ በተልተሌ የሌለ የጥቁራን በሳጦር የወያኔን ጦር ሲያስጨንቅ ያዳመጥን ስለሆነን ዛሬ ተመታታይ ነጋሪት ቢጎሽም አቁን ከፈጠራው ወሬ መለየት መቻል አለብን። አገዛዙ ተቃዋሚ ኃይሎችን ሁሉ በዋሾነት ከሶ ከማሳመኑ በፊትም የህዝብን ትግል በውሸት ወሬ የደገፉ መስለው የሚጎዱትን ማስቆም ያስፈልጋል። ወቅቱ የመራራት ትግል መፋፋሚያ ነውና ወዲሁ አቁን ውሸት ለማለት ላገዛዙ የሚያመች ሁኔታ መፈጠር የለበትም። ከዚህ ሌላ ደግሞ መነሳትና መታወቅ ያለበት አብይ ነጥብ ጥላቻና ቅራኔ ቢኖርም የዚህን ኢላማና መሰረት በማወቅ መለስተኛ ቅራኔን ያልሆነ ይዘት ሚዛንና መልክ በማስያዝ ህዝብን እርስ በርስ የሚያዳማ ሁኔታ ለመፍጠር መጣር እንዳለብን ነው። አገዛዙና ጨፍሮቹ ዋቢ ኢላማቸው ህዝብን እርስ በርስ ከፋፍሎና አጋጭቶ መግዛት ካልሆነም ደም አቃብቶና በማያባራ ጦርነት መስፈቅ ነው። ይህንን ያገዛዙን ዓላማ ማክሸፍ የዜጋ ሁሉ ግዴታ ነው። ይህ ደግሞ ተቃዋሚ ኃይሎች በበሰለና በሰከነ አካሄድ የህዝብን አንድነት በሚያጠነክር መንገድ መጓዝ መስራት እንዳለባቸው ያመለክታል። የኢትዮጵያ ህዝብ ጨዋ በመሆኑ ባገዛዙ ደም አቃቢ ወጥመድ ውስጥ አልገባም። አልፎ አልፎ ግጭቶች ቢከሰቱም ግድያ ቢመዘገብም ዋና ዋና ፍጅቶች የተካሄዱት ከአርባ ጉጉስ ከጋምቤላ ወዘተ ባገዛዙ በራሱ ኃይሎችና ካድሬዎች ነው። ህዝብ ላገዛዙ ከፋፋይ ቅስቀሳ ጆሮ አልሰጠም። ሆኖም በተቃዋሚ ኃይሎች ጎራም ቢሆን አልፎ አልፎ ኃላፊነት የጎደለውና ላገዛዙ ወፍጮ ባቄላ የሚያቀርብ ቅስቀሳ መካሄዱም መጠቆምና መታረምም ያለበት ነው። የሚወሰዱ ጸረ አገዛዝ እርምጃዎችም ቢሆኑ ህዝብን ካገዛዙ የለዩና ባገዛዙ ላይ ብቻ ያተኮሩ መሆን አለባቸው። ወሳኝ ወቅት ላይ ደርሰናል። ጎራ በሚገባ ተለይቷል። ከህዝብ ጎራ መስለው ላገዛዙ የሚያሸረግዱትም ታውቀዋል፣ ተጋልጠዋል። ትግሉ በምን መንገድ ከእንግዲህ ወዲህ መካሄድ እንዳለበትም አጋዚን ያስተማራውና ግፍ እየፈጸመ ያለው የመለስ ቡድን ለተረጠሩትም ግልጽ አድርጓል። የቀረው ማቄን ቸርቄን ማለቱን ትቶ ተባብሮ አይቀሬውን ፍልሚያ በቆራጥነት መያያዙ ነው። ህዝብ ደሙን አፍሶ መንገዱን አሳይቷል። ድርጅቶች በተቀደደው መንገድ መጓዝ አለባቸው። ቀነ ቀጠሮ ሳያበዙ ተባብረውና ዋናው መፈክራችን የመለስ አገዛዝ ይውረድ የሚለው ነው ብለው Thank you.